My message is directed to those among us who are suffering, burdened down with guilt and we
need malikt zare yatakro yetechegerutin እና ስቃለ ደተባቸው ይሆናል በ1971 እንደ አውሮፓ አቆጣጠር ስቴክ ጉባኤ እና እንደገና አዲስ ስቴክ በአፖሎ ደስቴት ለማደራጀት ወደ ምራባዊ ሰሞዋ ተላኩን ከቃለ መጠይቅ በኋላ ለስቴክ ጉባኤ በትንሽ አውሮፕላን ወደ ሰባይ ደስቴት ሄድን አውሮፕላኑ በሳር ላይ አረፈ ከሰዓት በኋላም ወደ አፖሎ ዞን ተመለሰ ከሰባይ የተመለሰ እለት እየዘነበ ነበር አይሮፕላኑ በርጥም መሬት ላይ እንደማያርፍ በማወቅ ወደ ምራዊ የውሃው አካል ወደ ምላይ በደሴት መጨረሻ ነዳን እስከ ጨለማ ድረስ ብንጠይቅም አይሮፕላኑ አልመጣም በመጨረሻም በሬዲዮ ኃይለኛ ዝናብ መኖሩን ተረዳን እናም አይሮፕላኑ መነሳት አይችልም እኛም በሬዲዮ በጀልባ እንመጣለን አልናቸው አንድ ሰው ማልፋኑ ይገናኛል ነበር ሰባይ ወደ ወደብ ወጣ እንዳል 12 ሜትር ርቀት ያለው ጀልባ አዛዥ የሚሲዮን ፕሬዚዳንት ባትሪ እንዳለው ጠየቀው እንደ ድል ሆኖ ባትሪ ስለነበረው ለአዛዡ ሰጠው ሸካራ በሆነ ባህር 21 ኪሎ ሜትር ተጓዝ ማናችንም ኃይለኛ ዝናብ ደሴቱን ማጥለቃለቁን አላወቅንም እኛም ወደ ዝናቡ ቀጥታ ይሄድ ነበር ወደ ማልፋይቱ ደሴት ለመድረስ በአለታዊ ባህር ጠረፍ አንድ ጠባብ መተላለፊያ ነበር በኮረብታ ባህር ዳርቻ በላይ መብራት ነበር እናም ሁለተኛ የሆነ አነስተኛ ብርሃን መተላለፋውን ያሳያል ጀልባው ስንቀሳቀስ ሁለቱ ብርሃኖች በላይ ላያቸው በመሆን ጀልባውን በአደገኛው ድንጋይ መተላለፊያ በደህና ማለፍን ይረዳል ግን በዚያን ሌሊት አንድ መብራት ብቻ ነበር ማረፋው ቦታ ሁለት ሽማግሌዎች እየጠበቁን ነበር ግን ለማቋረጥ ከመወስተው በላይ ዘገየ ለሰዓታት የጀልባን ምልክት ከተመለከቱ በኋላ ሽማግሌዎቹ በድካም እንቅልፍ ወሰዳቸው ሁለተኛውን ብርሃን ችላ በማለታቸው ምክንያት የመተላለፋ አለታዊ ባህር ጠረፍ የጠራ አልነበረም አዛዡ በተቻለው መጠን ጀልባውን ወደ ላይኛው ብርሃን ሲያንቀሳቀስ ከቡድኑ አንደኛው የተዋሰውን ባትሪ ከጀልባው ፊት በማብራት ድንጋይን ይፈልጋሉ የውሃው ሞገድ ከድንጋይ ጋር ሲጋጭ እንሰማለን ቅርበት ባለው ቦታ በባትሪው ስንመለከት አዛዡ በኃይለኛ ጩኸት ወደ ኋላ መልሳለ ከብዙ ሙከራ በኋላ እንደገና ለመፈለግ ሞከረ ከብዙ ሙከራ በኋላ መተላለፊያውን መፈለግ እንደማይቻል አወቀ ማድረግ ያለብን 74 ኪሎ ሜትር ለአፓ ርቀት ያለውን ለመድረስ ነበር ጨለማ ስለሆነ ሁሉን ተፈጥሯዊ አላስታወሰም ምንም እንኳ ሞተሩ በሙሉ ፍጥነት ቢጓዝም በመጀመሪያው ሰዓት ምንም እድገት አላሳየንም የመገዱ ተራራ ሌላውን ስላስቸገረው በድካም ኮረብታውም ጫፍ ላይ ለአጭር ጊዜ አረፈ መዘውሩም ለጊዜው ከውሃ ውጪ ነበር የመዘውሩ እንዝርት ጀልባውን የሚሰባብር ይመስላል እግራችንና እጃችን በካርጎ መሸፈኛ ላይ ታድርገን እጃችን አንደኛውን ጎን በመያዝ የግራ አውራ ጣት ከጀልባ እንድንወድቅ አልፎ ይዘናል ወንድም ማርቆስ ሊትልፎርድ ስለቀረቀው ወደ ዝቅተኛው ብረት በመያዝ ተወረወረ እሱም ተሰነጠቀ ግን መያዣው ታጥቦ እንዳይወርቅ ረዳው በመጨረሻም በመግፋት በቀን ብርሃን ወደ አፓይ ወደብ ደረስ ጀልባዎቹ ለደህንነት አንድ ላይ ተሳስረው ነበር ማረፋው በመርከብ ተሸፍኖ ይገኛል። በሙልሳና ይጠብቁኝ የነበሩ ሰዎችን አላውቅም። እንዳይነግሩኝም እንቢ አልኩኝ። ግን የታችኛው ብርሃን ባይኖር ኖሮ ሁላችንም ሞተን ነበር። በመዝሙር መጽሐፎች አሮጌ የሆነ የሰለሞን መዝሙር ለኔ ልዩ ትርጉም አለው። አንጠባሪው የእግዚአብሔር ምሕረት ሞገድ ከአናቱ ላይ ብርሃን ለዘላለም። ግን እኛ ተቆጣጣሪ ኃላፊነት አለን። ለዳርቻው ብርሃን ተጨማሪ ብርሃን በዳርቻው አቅጣጫ ይብራ፣ በውሃውም ላይም ይብራ። አንዳንድ ትሑት መርከበኛ በትግል ደክመዋል። ማንን ትችላለህ? የሌሊት ጨለማ ኃጢአት ተረጋጋ። ረባሹ ማዕበል በጣም የጎላ ድምፅ አለው። በጉጉት ዐይን በማየት ይለምናሉ። በዳርቻው ላይም ብርሃን። ወንድሞች፣ ትንሽ አምፑላችሁን በማብራት እንዲቀጥል ተንከባከቡ። አንዳንድ ድለኛ ያልሆኑት መርከበኞች ወደ ባህር ተጣሉ። ዛሬ የምናገረው ለጠፉትና እንዲመለሱ የምረዳቸው ዝቅተኛ ብርሃን ለመፈልጉ ነው። በመዋችነት ፍጹም አለመሆናችንና ድክመት እንደምናሳይ ከመጀመሪያ ጀምሮ ተረድተናል። ሕግ ወይም ሌሎችን ከመተላለፍ እንደማንኖር የተጠበቀ ነው። ተፈጥሯዊ ሰው ከአዳም ውድቀት ጀምሮ ለእግዚአብሔር ጠላት የነበረ ስለሆነ እርሱም ቅዱስ የሆነውን መንፈስ ወደ ራሱ ካልጋበዘ፣ እናም ሥጋው ሰውነቱን ካልቀየረ፣ እናም በጌታ በክርስቶስ የኃጢአት ክፍያ አማካኝነት ቅዱስ ካልሆነ፣ ከፔራል ኦፍ ግሬት ፕራይስ እንደምንረዳው ንጹሕ ያልሆነ ነገር መንግሥት ሰማያትን ሊወርስ ስለማይችል ለሁላችንም መንገድ ተዘጋጅቶልናል። ኃጢአት ያለው ንስሐ በመግባት ብቁ ሆኖ በሰማይ አባት ፊት ሊሆን እንደምችል ተነግሮናል። መካከለኛ የሆነ አዳኝ ተመርጦ ነበር። ሕይወቱን በፍጹም ኃጢአት ሳይፈጽም የኖረ ነው። እነሆ እርሱ በሕግ የተጠየቁትን ለማሟላት ልባቸው ለተሰበረ እና መንፈሳቸው ለተዋረደ ሁሉ ራሱን ለኃጢአት መሥዋዕት ያቀርባል። እናም በሕግ የተጠየቀውን ለሌላ ለማንም ሊመልስ አይችልም። ስለ ኃጢአት ክፍያ በተመለከተ ከአልማ የተማርነውን የኃጢአት ክፍያ መኖሩ አስፈላጊ ነውና፣ አለበለዚያ የሰው ዘር ሁሉ በጠፋ ነበር። ምንም ስህተት ያልሰራችሁ እንደሆነ የኃጢአት ክፍያ አያስፈልጋችሁም። ሁላችን ያደረግነው ስህተት ፈጽማችሁ ከሆነ አነስተኛ የሆነ ከፍ ያለ ይህንን እንዴት በማጥፋት ዳግመኛ ጨለማ ውስጥ እንድትሆኑ ብዙ እርዳታ ያስፈልጋችኋል። ኢየሱስ ክርስቶስ የዓለም ብርሃንና ሕይወት ነው። ትኩረታችሁን በጽኑ በእሱ ላይ በትምህርቱ ላይ ካደረግን ወደ መድረሻው በመንፈሳዊ ድህነት እንመራለን። ሦስተኛው የእምነት አንቀጽ እንደምለው እኛ በክርስቶስ ኃጢአት ክፍያ ሁሉም የሰው ዘሮች በሕጉና በወንጌሉ ሥርዓቶች ታዛዥነት እንደሆኑ እናምናለን። ፕሬዚዳንት ጆሴፍ ኤፍ ስሚዝ እንዳስተማሩት ሰዎች ለራሳቸው ኃጢአት ምሕረት ማድረግ አይችሉም። ከራሳቸው የኃጢአት ውጤት ራሳቸውን ሊያነጹ አይችሉም። ሰዎች ኃጢአት ማድረግ በማቆም ወደፊት ትክክለኛ የሆነውን ማድረግ ይችላሉ። እስካሁን ድርጊታቸውን በጌታ ፊት ተቀባይነት ካለው ለግምት ብቁ ይሆናል። ግን በራሳቸውና በሌሎች ላይ ያደረጉትን ስህተት ማን ይጠግናል? ይህም በራሳቸው ለመጠገን የሚቻል አይመስልም። በኢየሱስ ክርስቶስ ኃጢአት ክፍያ መሠረት ንስሐ የገባ ኃጢአት ይታጠብለታል። ምንም እንኳ ብሩህ ቀይ ቢሆንም ነጭ መሆን ይችላሉ። ይህ ቃል ክዳን ተሰጥቷቸዋል። ጌታ የኃጢአት ክፍያውን እንዴት እንደፈጸመ በትክክል አናውቅም። ነገር ግን የጭካኔ ስቅለት፣ ዘግናኝ ስቃይ የሆነ ሕመም በገተሰማኒ ቅዱስ ቦታ መጀመሩን የሚያሳይ አካል መሆኑን እናውቃለን። ይህም በራስቅል ስፍራ ተፈጽሟል። ሉቃስ እንደመዘገበው ከነርሱ የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ በትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሆን ያንተ እንጂ እያለ ይጸልይ ነበር። ከሰማይ መጥቶ የሚያበረታታ መልአክ ታየው። በፍርሃትም ስጣጣር አንስቶ ይጸልይ ነበር። ወዙም በምድር ላይ እንደምወርድ እንደ ደም ነጠብጣብ ነበር። እስካሁን ከተናገርኩት ጌታ በገተሰመኒ ጓሮው የተወጣውን የሚያስረዳ ከራሱ ቃል አንድ መግለጫ ብቻ ነበር። ራእይ እንደመዘገበው ስለሆነም እነሆ ንስሐ ከገቡ እንዳይሰቃዩ ዘንድ እኔ እግዚአብሔር እነዚህን ነገሮች ለሁሉም ተሰቃይቻለሁ። ነገር ግን ንስሐ ካልገቡ እኔ እንደ ሰቃየው መሰቃየት አለባቸው። ይህም ስቃይ የሁሉም ታላቅ የሆኑትን እኔን እግዚአብሔር እንኳ ከስቃይ ካሰቃዩ የተነሳ እንድንቀጠቀጥናም ከእያንዳንዱ ቀዳዳ እንድደማ አድርጎኛል። በሕይወታችሁ ሙሉ በፍጹም ያልሄዱባቸውን ቦታዎች ሄዳችኋል፣ እናም ያላደረጋችሁ ነገር አድርጋችኋል። ከኃጢአት ከዞራችሁ የሙሉ ንስሐ መግባት መንገድ በመከተል የሚመጣውን ሰላም አንድ ቀን ታውቃላችሁ። መተላለፋችን የፈለገው ቢሆንም ድርጊታችን ምንም ያህል ለሌሎች የጎዳ ቢሆንም ያጠፋ ሊጠፋ ይችላል። ለእኔ በመጽሐፍ ቅዱስ ቆንጆ የሆነው ሐረግ እነሆ ለኃጢአቶቹ ንስሐ የሚገባ ይቅርታን ይቀበላል፣ እናም እኔ ጌታ ደግሜ አላስታውሳቸውም። ያም የኢየሱስ ክርስቶስ ወንጌልና የኃጢአት ክፍያ ዓላማ ነው። ማንኛውም መጥቶ አባል የሆኑትን ልምድ ላይ በማስቀመጥ በሕይወታቸው መጨረሻ ላይ በመጋረጃው በማለፍ ለኃጢአታቸው ንስሐ በመግባት በኢየሱስ ክርስቶስ ደም ታጥበው ንጹሕ ይሆናሉ። ይህን የኋለኛው ቅዱሳን በዓለማት የሚያደርጉት ነው። በጨለማ ውስጥ ላሉትና መንገድ ለጠፋባቸው ይህን ብርሃን ነው የምናደርገው። አባሎቻችንን እና ሚስዮኖች የትም ቢሄዱ መልእክታችን አንድ የሆነ እምነት ነው። ተስፋችንም በአዳኝ ኢየሱስ ክርስቶስ ነው። ፕሬዚዳንት ጆሴፍ ፊልዲንግ እንዳሉት ጉዞው ረጅም ይመስላል የሚል የመዝሙር ግጥምን ጽፎ ነበር። ይህም ያቀፈው ብርታት የሚሰጥ እና የአዳኝን ትምህርት ለሚከታተሉ ቃል ክዳን ያቀፈ ነው። ጉዞው ረጅም ይመስላል። መንገዱ አስቸጋሪና ቀጥ ያለ ነው። መንገዱ እሾሃማ አለው። ሹል የሆነው ድንጋይ እግራቸውን ይቆርጣል። ለመነሳት ስትታገሉ ወደ ተራራው ክፍል በመውቃት ቀን ልባችሁ በመድከም ያዝናል። ነፍሳችሁ ስጋን ላይ ይደርሳል። ከባድ ሥራችሁም ከችግራችሁም ይመጣ አይደል? ሸክሙ የከበደ ይመስላል። አሁን ለመንሳት ታገዳላችሁ። ችግራችሁ የሚካፈል የለም። ልባችሁ አይረበሽ። አሁን ጉዞው ተጀምረዋል። እስካሁንም የምጠራችሁ አለ። ስለዚህም በደስታ ወደ ላይ ተመልከቱ፣ እናም የእሱን እጅ ያዙ። ወደ እሱም ከፍታ እሱ ይመራችኋል። ቅዱስና ንጹሕ የሆነ መሬት፣ ሁሉም ሥቃይ የሚያልቅበት ቦታ፣ ሕይወታችሁም ከሁሉም ኃጢአት ነጻ ይሆናል። ምንም ሰው የሚያለቅስ ቦታ፣ ምንም ምክንያትም ሥቃይና ሐዘንም አይኖርም። እጁን በመያዝ ከእሱ ጋር ወደ ውስጥ ግቡ። ይህንንም በኢየሱስ ክርስቶስ ስም አሜን።